ensafero kayo sa librato, malam mo. Naga.
Ayun agad. The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈው ፕሮግራማችን አሁን ጀመረ። ሰላም ጤና ይስጥልን እንደምን አመሻችሁ የተከበራችሁ አድማጮቻችን የቀዳሜ ጥቅምት 28 2013 ዓመተ ምህረት ምሽት ፕሮግራማችንን ይዘን ቀርበናል። በአለም ዜና ይሆናል የሚከፈተው። ከዚያም የአዲስ አበባ ትምህርት ቤቶች መከፈቻ ጊዜ መራዘሙን የተመለከተ ዘገባ እናስከትላለን።
ተጨማሪ ክፍል ግንባታ ያስፈልገናል እንደ አዲስ አበባ ወደ 1714 ተጨማሪ ክፍል ቦታ ተለይቶ ኮንትራክተር ወስዶ ግንባታ ተገብቷል። ይሄ ሂደት ላይ ነው ያለው። ጥቅም 30 ይደርሳል ብለን ነበር፣ አልደረሰልን። ሁለተኛው ምክንያት አፍና ያፍንጫ ማስክ በእኛም በትምህርት ሚኒስቴርም ለማቅረብ ጥረት አድርገናል። ትምህርት ሚኒስቴር ጋር ያለው በምርት ጥረት ምክንያት አዋሳ ነው የሚመረተው፣ አልደረሰም።
የአዲስ አበባ ትምህርት ቢሮ ምክትል ኃላፊ አቶ አዲሱ ሻንቆን ነው የሰማናቸው። ዘገባ ይኖረናል። ለዩናይትድ ስቴትስ ሚኒሶታ ክፍለ ግዛቷ ኦስትን ከተማ ምክር ቤት አባልነት ትውልደ ኢትዮጵያው ኦባላ ኦባላ ተመረጡ፣ አነጋግረናቸዋል።
ኢትዮጵያ ውስጥ ነው የተወለድኩት። እንደ አውሮፓ አቆጣጠር በ2003 ኢትዮጵያ ውስጥ በጋምቤላ የዘር ማጥፋት ሲፈጸም እኔና ቤተሰቦቼ ወደ ደቡብ ሱዳን ተሰደድን።
የአሜሪካ ምርጫ ሂደት በስፋት የሚዳሰስበት ውይይትም አቀናብረናል።
ግጭት የሚያረጉ ዴሞክራት ብቻ ናቸው። ኦርጋናይዝድ የሆነ የእነሱ ሰው ብቻ ነው ማታ ማታ ወጥቶ ከተማ የሚረብሽ ንብረት የሚያጠፋ እነሱ ናቸው ማለት ነው። እነሱ ምናልባት እረፉ ሊባሉ ይችሉ ይሆናሉ።
ምንም መረጃ በሌለበት ምርጫ ተጭበረበረ፣ ምርጫ አንቀበልም፣ ረባሾች ዴሞክራቶች ናቸው ምናምን ማለት እኔ እንግዲህ ነገሮችን ኦብዘርቭ ማድረገው ሬጅስተርድ ዴሞክራትን ብሆን ኦብጀክቲቭሊ ነው።
አብራችሁ እንድታመሹ እንጋብዛለን። የማስተናግዳችሁ ቆንጂት ታዬ ነኝ። ፕሮግራማችንን ንጉሱ ታምሬ ይመራል። አሁን ወደ ዓለም ዜና እናልፋለን። መልካም ምሽት።
እንደምናመሻችሁ አድማጮች፣ የዕለቱን ዜናዎች የማሰማችሁ ጽዮን ግርማ ነኝ። ሰበር ዜና አለን። የኦባማ አስተዳደር ምክትል ፕሬዝዳንት የነበሩት ጆዜፍ ሮቢኔት ባይደን 46ኛው የዩናይትድ ስቴትስ ፕሬዝዳንት የሚያደርጋቸውን የዘንድሮ ምርጫ ማሸነፋቸው ተነገረ። ወደ ግማሽ ምዕተ ዓመት ለሚጠጋ ጊዜ ዋሽንግተን ፖለቲካ ውስጥ የቆዩት ጆ ባይደን በእድሜ እጅግ የገፉ ፕሬዝዳንት ይሆናሉ። ከጆ ባይደን ጋር የተወዳደሩት ካማላ ሃሪስም የመጀመሪያዋ ሴትና ጥቁር ምክትል ፕሬዝዳንት እንደሚሆኑ ታውቋል። የዜና ተቋማት ባይደን የምርጫው አሸናፊ መሆናቸውን ያሳወቁት እጅግ በተካረረ የምርጫ ዘመቻና አሁንም ገና ጨርሶ ባልተጠናቀቀው ንትርክ የበዛበት የድምጽ ቆጠራ ላለፉት 4 ዓመታት ሀገሪቱን የመሩትን ዶናልድ ትራምፕን አሸንፈው ነው። ጆ ባይደን የምርጫውን ማሸነፋቸው የተነገረው የብርቱ ትንቅንቅ ሜዳ ከሆኑት ግዛቶች አንዷ የሆነችውን 20 የባለ ድምጽ ልዑካን ያሏትን የእርሳቸውም የትውልድ ቦታ የሆነችውን ፔንሰልቬኒያን መርታታቸው ከተገለጸ በኋላ ነው። የዩናይትድ ስቴትስ ፕሬዝዳንት ለመሆን በሙሉ ግዛቶች ካሉት 538 ባለ ድምጽ ልዑካን የ270ውን ማግኘት የሚያስፈልግ ሲሆን የባይደን የፔንሰልቬኒያ ድል ያጎናጸፋቸው 20 ድምጾች ያንን የማሸነፍ ጣሪያ አሰልፎ 273 አድርሷቸዋል። ውጤታቸው ገና ያልተረጋገጠ ሌሎች 4 ግዛቶች ድምጽ ቆጠራ አሁንም እንደቀጠለ ነው። በኢትዮጵያ ስኬታማ ህገ መንግስታዊ ሽግግር ለማድረግ የህግ የበላይነትን ማክበር እንደሚጠይቅ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትዊተር ገጻቸው ላይ አሳሰቡ። በኢትዮጵያ የተጀመረውን የዲሞክራሲ ሂደትን ለመጠበቅም መንግስት አስፈላጊ የሆነውን የህግ ማስከበር እርምጃ መውሰዱን እንደሚቀጥልም አስታውቀዋል። በሌላ ዜና ጠቅላይ ሚኒስትር አብይ አህመድ ትላንት ማምሻውን በወቅታዊ ጉዳዮች ላይ በሰጡት መግለጫ የህዝባዊ ወያኔ ሀርነት ትግራይ ህወሓት ቡድን ኦነግ ሸኔ ከተባለ ቡድን ጋር በመቀሌ በአንድ ሆቴል ውስጥ በመመሸግ በሚያወጣው እቅድ በኢትዮጵያ የተለያዩ አካባቢዎች ብሔርንና ሃይማኖትን መሰረት በማድረግ በሰላማዊ ዜጎች ላይ ዘግናኝ ጥቃቶች እንዲሰነዘሩ በማድረግ ሲሰራ ቆይቷል ብለዋል። መንግስት ይህንን ጥቃት በየደረጃው በመከላከልና በማረጋጋት ስራ ውስጥ መጠመዱንና ህዝቡን ወደ ጦርነት መክተት ተገቢነት የለውም በሚል ታግሶ መቆየቱን ገልጸዋል። በመጨረሻም ግን የሀገሪቱን ሉዓላዊነት ለማስከበርም ሆነ የሀገር ውስጥ ደህንነትን ለማስጠበቅ ዋና መሰረት የሆነውን የኢትዮጵያ መከላከያ ሰራዊት ላይ ጥቃት በመክፈት ሀገሪቱን ለማፍረስ የመጨረሻ የሆነውን ጥቃት ሰንዝሯል ብለዋል። ይህ ጥቃት ደግሞ የኢትዮጵያ በሮችን ክፍት በማድረግ ለሚፈልጓት ሁሉ አሳልፎ በመስጠት ኢትዮጵያን ማፍረስ በመሆኑ ይህንን ልንታገሰው አንችልም ብለዋል። በመሆኑም ከጥቃቱ በኋላ በተወሰደው እርምጃ መሰረታዊ ጥቃቶች እንዲገቱ በማድረግ ተጨማሪ ጥቃቶች እንዳይሰነዘሩ በማድረግና የመከላከያ ኃይልና የፖሊስ ሰራዊት ከደረሰበት ጥቃትን መታደግ ተችሏል ብለዋል። በህዝብ ላይ ከፍተኛ ጥቃቶች እንዳይደርሱም የጥቃት ማድረሻ መሳሪያዎች ላይ እርምጃ ተወስዷል ሲሉ ተናግረዋል።
የአየር ጥቃቱ በትናንትናው ዕለት እንዲሁም ዛሬ ሲፈጸም ውሏል፣ ወደፊትም ይቀጥላል። የአየር ጥቃት የሚፈጸመው ቀደም ሲል እንደገለጽኩት የጠላትን የማድረግ አቅም ለመክታት ነው። የጠላትን የማድረግ አቅም ለመክታት ሲባል ኢትዮጵያ ከውጭ ኃይሎች ራሷን ለመከላከል በትግራይ አንዳንድ ቦታ በተለይ መቀሌ አካባቢ ከፍተኛ የሆነ የሮኬት ክምችቶች አሏት። እነዚህ ሮኬቶች እስከ 300 ኪሎ ሜትር መጓዝ ይችላሉ። እነዚህ ሮኬቶች በመጠቀም ይህ ስግብግብ ጁንታ ኃይል ብዙ ከተሞችን ሊያጠቃ ይችላል፣ ህዝባችንን ሊያጠፋ ይችላል። ያን አያደርግም ብለን እንዳናስብ ባለፉት ወራት በህዝባችን ላይ የደረሰው ጭፍጨፋ እንደዚህ አይነት ሞራል ያለው ኃይል ነው ብለን ለመተማመን ያስቸግራል። ያን ብቻ ሳይሆን ከሁለት ቀን በፊት ይህ ስግብግብ ጁንታ ኃይል ልክ የምርጫ ኮሚሽን አፍርሶ ከህገ መንግስት ውጭ የራሱን የምርጫ ቡድን እንደፈጠረው ሁሉ በኢትዮጵያ ያለው የአቪዬሽን ባለስልጣን አንድ ነው። በኢትዮጵያ አየር ክልል ውስጥ ስለሚደረግ ማንኛውም የአየር እንቅስቃሴ የሚወስነው የአቪዬሽን ባለስልጣን ነው። ይሁንና ህግ ማያከብረው ህግ ማያውቀው ስግብግብ ጁንታ በዚህ አካባቢ አየር ማንቀሳቀስ አይቻልም የሚል መግለጫ አወጣ። ይህ ማለት ምን ማለት ነው የሚለውን በዝርዝር እንዲተነተን ካደረግን በኋላ ከዚያም በተጨማሪ ከመቀሌ አካባቢ ደረሱ መረጃዎች እነዚህን መሳሪያዎች ለመጠቀም ሙከራ እያደረጉ መሆኑን መረጃ በመደረሱ በመጀመሪያ ሁለት ተጨማሪ ማጣራት ለማድረግ የቆየን ሲሆን በሁለተኛ ቀን ፍላጎቱ ጠንካራ መሆኑን ስላረጋገጥን ራዳሮች፣ ሚሳይሎች፣ ሮኬቶች ሙሉ በሙሉ እንዲጠፉ አድርገናል።
ጠቅላይ ሚኒስትር አብይ አህመድ በዚህ መግለጫ ላይ አያይዘው የተናገሩት በሰሜን ኢትዮጵያ የተያዘው ሀገርንና ሕዝብን የመከላከል ጦርነት መሆኑን በመግለጽ ዋና ትኩረቱ ሕግን በማስከበር ሀገርንና ሕዝብን የመከላከል ዓላማ ላይ ያተኮረ ይሆናል ብለዋል። በዚህ ሂደትም የትግራይ ሕዝብ ጉዳት እንዳይደርስበት በዋና ዋና ከተማዎች ውስጥ ያሉ ሰዎች ከኤርፖርቶችና የነዳጅ ዲፖዎች አካባቢ እንዲርቁ መክረዋል። በሌላ በኩል ለድምጸ ወያኔ የቴሌቪዥን ጣቢያ ቃለ ምልልስ የሰጡት አቶ ጌታቸው ረዳ ጠቅላይ ሚኒስትር አብይ አህመድ በይፋ በህዝብ ላይ ጥቃት አደርሳለሁ ብለው መናገራቸው የሚያስገርም እንደሆነ በመግለጽ በዓለም ላይ የጭካኔ ተግባር የፈጸሙ ጨፍጫፊዎች እንኳን የአየር ጥቃት ልፈጽም ስለምችል ህዝብን ተጠንቀቅ አይሉም ብለዋል። በአንጻሩ ደግሞ ከዚህ በኋላ ጥቃት የሚፈጸም ከሆነ እኛም እንፈጽማለን ሲሉ ዝተዋል።
አብይ ነው የሚወስዳቸው እርምጃዎች፣ እጥፍ እርምጃዎችን እንወስዳለን። የአብይ አውሮፕላኖች የሚነሱባቸው ኤርፖርቶች የትም ይሁኑ የትም የተነሱትን አውሮፕላኖችን እንመታለን። ድንገት ያመለጠ አውሮፕላን ካለ አውሮፕላኖቹ ያረፉበት፣ አውሮፕላኖችን የተነሱበት ኤርፖርቶች የትም ይሁን የትም በእጥፍ እርምጃ እንወስዳለን። እዚህ ላይ ምንም ብዥታ ሊኖር አይገባም። ሶ ለእኔ የሚያሳስበኝ የአብይ ፉከራ አይደለም። የሚያሳስበኝ በእንደዚህ አይነቱ እብሪት፣ በእንደዚህ አይነቱ የለየለት እብደት አደባባይ ላይ ወጥቶ የሚናገር ሰው ራሱን የሀገር መሪ ነኝ ብሎ ሲናገር ተው የሚለው ሰው መጥፋቱ ነው ትንሽ የሚያሳስበኝ። ከገንዘብ ማየት ምፈልገው
ከትላንት በስቲያ በአንድ አውሮፕላን የአየር ጥቃት መፈጸሙን የገለጹት አቶ ጌታቸው ትላንትም እንዲሁ የአየር ጥቃት እንደተሞከረ ተናግረዋል። የመከላከያ ሰራዊት የሰሜን እዝ ከትግራይ ክልል ጋር በጋራ እየሰራ መሆኑን ገልጸው የትግራይ ሕዝብን ከጥቃት ለመከላከል እንሰራለን ብለዋል። በሌላ ዜና የፌዴሬሽን ምክር ቤት በጠራው አስቸኳይ ስብሰባ የህገ መንግስቱን አንቀጽ 62 እዝባር 9 ማንኛውም ክልል ህገ መንግስቱን የመጣስ ህገ መንግስታዊ ስርዓቱን አደጋ ላይ የሚጥል ከሆነ የፌዴራሉ መንግስት ጣልቃ እንዲገባ ያዛል የሚለውን ድንጋጌ መሰረት በማድረግ በትግራይ ክልል ያለው ህገ ወጥ ምክር ቤትና ስራ አስፈጻሚ እንዲፈርስ ጊዜያዊ አስተዳደር በክልሉ እንዲቋቋም ይህ ጊዜያዊ አስተዳደር ደግሞ ስራ አስፈጻሚዎችን እንዲሾም ውሳኔ አሳልፏል። በዚህም ህገ መንግስታዊ ተቀባይነት ያለው ምርጫ እንዲካሄድና የሚቋቋመው አስተዳደርም ከፌዴራሉ መንግስት የሚሰጡ ትዕዛዛትን እንዲፈጽም ይጠበቅበታል ሲልም ውሳኔ አስተላልፏል። ከትግራይ ብሔራዊ ክልላዊ መንግስት በሰጠው መግለጫ ይህ የፌዴሬሽን ምክር ቤት ውሳኔ በትግራይ ሊተገበር ቀርቶ ሊታሰብ የማይችል ነው በማለት ተቃውሞታል። ሱዳን ከኢትዮጵያ ጋር የሚያዋስናትን ድንበር በከፊል መዝጋቷን ሱና የተሰኘ የሱዳን ዜና ወኪል ዘግቧል። ድንበር መዝጋቱን ሐሙስ ለት ያሳወቁት የሀገሪቱ ዋና ጸሐፊ ካሰላ የተሰኘው የሱዳን ግዛት አስተዳዳሪ የሆኑት ፉታል ረሃማን አልአሚን ናቸው። ባለስልጣኑ ጥገኝነት ለመጠየቅ ሱዳን ውስጥ የሚገኙ ስደተኞችን በተመለከተ ሀገሪቱ ምን እንደምታደርግ ገና የሚወሰን መሆኑንም ገልጸዋል።
የዓለም ዜናዎቹን አደመጥን። የቅዳሜ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አድማጮች በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ደግሞም በፌስቡክ አት ቪኦኤ አምሃሪክ ላይ ታገኙናላችሁ። ለምሽቱ ወደ ያዝነው የመጀመሪያ ዘገባ እንሻገር። በአዲስ አበባ ትምህርት ቤቶችን ጥቅምት 30 ቀን ለመክፈት ተይዞ የነበረው መርሃ ግብር ላልተወሰነ ጊዜ መራዘሙን የከተማዋ የትምህርት ቢሮ አስታውቋል። በሌላ በኩል የከፍተኛ ትምህርት ተቋማት ለተመራቂ ተማሪዎች ያቀረቡት የትምህርት መጀመር ጥሪ ለጊዜው እንዲቆም መደረጉን የሳይንስና ከፍተኛ ትምህርት ሚኒስቴር ገልጿል። ፀሐይ ዳምጠው ዝርዝሩን ይዛለች።
የአዲስ አበባ ትምህርት ቢሮ ለ2013 ትምህርት ዘመን የ8ኛና 12ኛ ክፍል ተማሪዎችን ሳይጨምር ከ600,000 በላይ ተማሪዎችን በመንግስትና በግል ትምህርት ቤቶች ተቀብሎ ለማስተማር መዝግቧል። የትምህርት ዘመኑን ገጽ ለገጽ ትምህርት ለመጀመር ለጥቅምት 30 2013 ቀን ተቆርጦ ነበር ያሉት የአዲስ አበባ ትምህርት ቢሮ ምክትል ኃላፊ አቶ አዲሱ ሻንቆ በተለያዩ ምክንያቶች ላልተወሰነ ጊዜ መተላለፉን አስረድቷል።
የመጀመሪያው ተጨማሪ ክፍል ግንባታ ያስፈልገናል። እንደ አዲስ አበባ ወደ 1714 ተጨማሪ ክፍል ቦታ ተለይቶ ኮንትራክተር ወስዶ ግንባታ ተገብቷል። ይሄ ሂደት ላይ ነው ያለው። ጥቅም 30 ይደርሳል ብለን ነበር፣ አልደረሰልን። ሁለተኛው ምክንያት አፍና የአፍንጫ ማስክ በእኛም በትምህርት ሚኒስቴርም ለማቅረብ ጥረት አድርገናል። ትምህርት ሚኒስቴር ጋር ያለው በምርት እጥረት ምክንያት አዋሳ ነው የሚመረተው፣ አልደረሰም። ይሄ ሚኒመም እንትኑ ሳይሟላ ማስጀመሩ ችግር ነው ብለን ወስደናል። ከዛ ውጪ ደግሞ በራሳችን ለመግዛት በከተማ አስተዳደር ደረጃ አስፈቅደን በግዢ ሂደት ነው ያለ። ይሄ ለትምህርት ቤቶች ስፋች መደረግ መቻል አለበት። ሌላኛው ምክንያት ሳኒታይዘር ያስፈልጋል፣ ውሃ ያስፈልጋል። እዚህ ጋር የተጓደሉ ነገሮች አሉ። ሌላው ደግሞ ከዩኒፎርምም ከደብተርም ቦርሳም ከተማ አስተዳደሩ ኮሚትሜንት ወስቶ ለማቅረብ ቃል ገብቶ እሱም በምርት ሂደት ላይ ነው ያለው፣ ለጊዜው አልደረሰም። በእነኚህ ምክንያት አጠቃላይ ነገሩን ስንገመግም የተደረገው ዝግጅትና የተጓደሉ ነገሮችን ገምግመን የተጓደሉ ነገሮች ባሉበት ትምህርት ከማስጀመር የተወሰነች ጊዜ አራዝመን የተጓደሉ ነገሮችን አሟልተን በተቀናጀ መልኩ መማር ማስተማሩን ብናስጀምር የበለጠ ውጤታማ እንሆናለን። ውሳኔ ላይ ደረስ ነው።
የክልላዊና ብሔራዊ ፈተና ተፈታኝ የሆኑ የ8ኛና 12ኛ ክፍል ተማሪዎች የክለሳ ትምህርት ግን እንዲቀጥል መወሰኑን አቶ አዲሱ ተናግረዋል። አቶ አዲሱ ትምህርት ቢሮ ተማሪዎችን ለኮቪድ-19 ወረርሽኝ በማጋለጥ ሁኔታ ጥቅምት 30 2013 ዓ.ም ትምህርት ለመጀመር በርካታ የቅድመ ዝግጅት ስራዎችን በማከናወን ላይ መሆኑን አስታውሷል። አስፈላጊ ዝግጅቶች በተሟላ ደረጃ እስኪጠናቀቁ ድረስ ግን ትምህርት አይጀመርም ብሏል።
ምን ነገር ለማለት ነገር ያስቸግራል። ግን አጠቃላይ ካለን ዝግጅት አኳያ በጅም ጊዜ ውስጥም በአጭር ጊዜ ትምህርት እናስጀምራለን የሚል እምነት ነው ያለን። ተማሪዎች ጋር ከፍተኛ ፍላጎት አለ፣ ወላጆች ጋር ከፍተኛ ፍላጎት አለ። ይህንን እንረዳለን። ፍላጎቱ ቢኖርም ሁሉንም ነገር አሟልቶ በተደራጀና በተቀናጀ መልኩ መግባቱ አማራጭነት አለው የሚል ሀሳብ ይዘን ነው። ይህንን ወላጆች በደንብ እንዲረዱልን በትዕግስት ይህንን ተረድተው ተማሪዎችም ይህንን እንዲረዱልንና በትዕግስት እንዲጠባበቁ ከዚህ ጎን ለጎን ደግሞ መምህራንና አስተዳደር ሰራተኞች ከትምህርት ፍትሪስ መምህራን ጋር ሆነው በየትምህርት ቤት እየተገኙ የተጓደሉ ነገሮችን የማሟላት የማስተካከል ስራ ላይ መሳተፍ አለባቸው።
በሌላ በኩል ከፍተኛ የትምህርት ተቋማት ለተመራቂ ተማሪዎች ከጥቅምት 23 2013 ጀምሮ ገብተው ሪፖርት እንዲያደርጉ ያቀረቡት ጥሪ ለጊዜው እንዲቆም መደረጉን የሳይንስና ከፍተኛ ትምህርት ሚኒስቴር አስታውቋል። በወቅቱ በተፈጠረው ሀገራዊ የጸጥታ ችግር ምክንያት ትምህርት የሚጀመርበት ቀን ላልተወሰነ ጊዜ እንዲዘገይ መደረጉን ነው ሚኒስቴሩ ያመለከተው። በዚሁ መሰረት እስካሁን በየዩኒቨርሲቲያቸው የደረሱ ተማሪዎች በግቢያቸው እንዲቆዩና የሚሰጣቸውን ማሳሰቢያ እየተከታተሉ እንዲንቀሳቀሱ አሳስበዋል። እስካሁን ከየአካባቢያቸው ያልተነሱ ተማሪዎች ደግሞ በቀጣይ ተለዋጭ ማስታወቂያ እስኪወጣ ድረስ ባሉበት እንዲቆዩ የሳይንስና ከፍተኛ ትምህርት ሚኒስቴር አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ ዳምጠውን ለዘገባዋ አመሰግናለሁ። በሌሎቹ ዘገባዎቻችን ደግሞ ፌዴራል ፖሊስ ኮሚሽን ህወሓት ያሰማራቸውን አጥፊዎች የተወሰኑትን በቁጥጥር ስር አውለናል ማለቱን፣ በሌላ በኩል ሰዎች የትግራይ ተወላጆች በመሆናቸው እየታሰሩ ነው ያሉ ነዋሪዎችን ድምፅ ያካተተ ዘገባ በቅደም ተከተል ይቀርባሉ። የፌዴራል ፖሊስ ኮሚሽን ኮሚሽነር እንደሻው ጣሰው ህወሓት በተለያዩ የኢትዮጵያ አካባቢዎች ጥቃት የሚሰነዝሩ አጥፊዎችን አሰማርቷል፣ የተወሰኑትን በቁጥጥር ስር አውለናል ሲሉ ትናንትና ለሀገር ውስጥ መገናኛ ብዙሃን በሰጡት ቃል አስታውቀዋል። መስፍን አራጌ ዝርዝሩን ይዟል።
ኮሚሽነሩ በተለያዩ የኢትዮጵያ አካባቢዎች ጥቃት ለመሰንዘር ህወሓት አጥፊዎችን ማሰማራቱን ተናግረው ከነዚህ መሃል የተወሰኑትን በቁጥጥር ስር መዋሉን ጠቅሷል።
በጎንደር፣ በአፋር፣ በቤንሻንጉል፣ በጋምቤላ፣ በመሀል አገር የተለያዩ ሙከራዎች ነበሩ። እያንዳንዱ ሙከራዎችን በቁጥጥር ስር አውሏል። ይሄም ለወደፊቱ ተጠናክሮ ይቀጥላል። እኩይ ተግባር ለመፈጸም የተሰማራ ኃይል ተከታትሎ መጠቆምና ማጋለጥ ያስፈልጋል። እንደ አዲስ አበባ ባሉ ትልልቅ ከተሞች ላይ ስምሪት አድርገዋል። ይሄ ስምሪት በእኛና በሌሎች የመረጃ ኃይሎች ክትትል እየተደረገበት ነው። ግማሹም ተይዟል። የተያዘውን ለህብረተሰቡ መረጃ የሰጠን ነው። ሌሎች ጉዳዮች ደግሞ ሲያልቁ በተከታታይ ለህብረተሰቡ መረጃ እንሰጣለን። ከሁሉ በላይ ህዝቡ በጋራ ከተደራጀ፣ ህዝቡ በጋራ አካባቢውን የሚጠብቅ ከሆነ በአካባቢው ላይ የሚፈጸም ማንኛውም ነገር ከህዝብ አይን ሊሰወር አይችልምና በሰጠናቸው አድራሻዎች መሰረት ህዝቡ በዚህ ሁለት ቀን ከ1500 የሚበልጡ ጥሪዎችን ሰጥቶናለኛ። ከጠቆመን ጥቆማዎች መካከል አብዛኛው ጥቆማዎች በአግባቡ የሚሰሩ ናቸው።
ህብረተሰቡ አካባቢውን በመጠበቅ ከመከላከያ ሰራዊት ጎን እንዲቆም ጥሪ ተላልፏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
መስፍንን አመሰግናለሁ። በሌላ በኩል የትግርኛ ክፍል ባልደረባችን ገብረ ገብረ መድህን ያነጋገራቸው ትግርኛ ተናጋሪዎች ሰዎች በተለያዩ የሀገሪቱ አካባቢዎች የትግራይ ተወላጆች በመሆናቸው ብቻ በመንግስት የጸጥታ ኃይሎች እየታሰሩ ናቸው ብለዋል። የገብረን ዘገባ አሉላ ከበደ ያቀርበዋል።
በጋምቤላና ቤንሻንጉል ጉሙዝ የንግድ ድርጅት ያላቸው ትግርኛ ተናጋሪ የሆኑ ነዋሪዎች እየተለዩ እየታሰሩ ነው ሲሉ ለትግርኛ ቋንቋ አገልግሎት ባልደረባችን ገብረ ገብረ መድን የገለጹት ስማቸው ይፋ እንዳይደረግ የጠየቁ አንድ የጋምቤላ ከተማ ነዋሪ ናቸው። ለዚህ ሲባልም ድምጻቸው ተለውጦ ነው የቀረበው።
እዚህ አካባቢ ያሉ የትግራይ ተወላጆችን የመከላከያ ሰራዊትና የፌዴራል ፖሊስ አባላት ትጥቃቸውን አስፈትተዋቸዋል አሉ የተባሉ የትግራይ ተወላጅ ነጋዴዎችም እየታሰሩ ነው።
ቀደም ሲል የትግራይ ልማት ማህበር አባላት የነበሩ የመንግስት ሰራተኞችና አንድ የቀድሞ መኮንንም ይገኙባቸዋል ይላሉ እኚሁ ለአሜሪካ ድምጽ ተፈጸመ ስላሉት ሁኔታ የተናገሩት የጋምቤላ ከተማ ነዋሪ። በዚህም ሳቢያ በህብረተሰቡ ዘንድ ስጋት አድሯል ብለዋል። በቤንሻንጉል ጉሙዝ ክልል አሶሳ ከተማ የሚኖሩ በርካታ የትግራይ ተወላጆችም እየተለዩ እየታሰሩ ነው ያሉን ደግሞ በንግድ ስራ የሚተዳደሩ ስማቸው እንዳይገለጽ የጠየቁ አንድ የከተማይቱ ነዋሪ ናቸው።
በከተማዋ አሉ የሚባሉ በንግድ ስራ የሚተዳደሩ በጣም ብዙ ሰዎች በቁጥጥር ስር ውለዋል። የሆቴል ባለቤቶች፣ ወርቅ ቤቶችና የሞባይል ቴሌፎን መሸጫ ያላቸውም ታስረዋል። የሞባይል መሸጫ ቤት የሚሰሩ እድሜያቸው 18 እና 19 የሚሆኑ ጭምርም ታስረዋል።
ለገዛ ራሳቸው ደህንነት ስጋት ያደረባቸው መሆኑን ጨምረው የገለጡት አስተያየት ሰጪ አክለውም ብጥብጥ እንዲነሳ ሲያሴሩ ተይዘዋል በሚል ለሰዎቹ እስር ምክንያት መሰጠቱንም ሰምቻለሁ ብለዋል። በክልሉ ውስጥ ሁከት ለመቀስቀስ ሲንቀሳቀሱ ነበሩ ያሏቸውን የህወሓት አባላትና አመራሮች እንዲሁም ነጋዴዎች በጠቅላላው ቁጥራቸው 30 የሚደርስ የትግራይ ተወላጆችና እንዲሁም የኦነግ ሸኔ አባላት ናቸው ያሏቸውን ሌሎች 7 ሰዎች በቁጥጥር ስር አውለናል ሲሉ የቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽነር አብደል አዚዝ መሐመድ ለሀገር ውስጥ መገናኛ ብዙሃን በሰጡት ጋዜጣዊ መግለጫ አመልክተዋል። በሌላ ተያያዥ ዘገባ የትግራይ ተወላጅ በመሆናቸው የሀገር ውስጥ የሚሆን የውጭ ሀገር የበረራ ጉዞ እንዳላደርግ ተከለከልኩ ያሉ አንድ ተሳፋሪ ገጠመኝ ያሉትን ለአሜሪካ ድምጽ ተናግረዋል። ስማቸው እንዳይገለጽ የጠየቁት በውጭ ሀገር ነዋሪ የሆኑት እኚህ አስተያየት ሰጪ ከኢትዮጵያ ወደ ውጭ ሀገር ለመጓዝ ወደ ቦሌ አውሮፕላን ማረፊያ በመሄድ መታወቂያ ካሳየው በኋላ የትግራይ ተወላጆች እንዳይበሩ ተከልክሏል ተባልክ ሲሉ ነው ለባልደረባችን የገለጡት።
ጥቅምት 25 2013 ዓ.ም አገር ሰላም ብዬ ልጓዝ ስሄድ ወዴት ነህ ብለውኝ ወደ ውጭ አገር ነው የሚሄደው ስላቸው ለእናንተ አይፈቀድም አሉኝ። ኢትዮጵያዊ ነኝ ለምን ስላቸው ለብቻ ዞር አድርገው የትግራይ ተወላጆች ላልተወሰነ ጊዜ ተከልክለዋል አሉኝ። ከዚያ በጣም አዝኜ ተመለስኩኝ።
መታወቂያ በማየት ስም ለይተው እንዲህ ማድረጋቸው በደርግ ጊዜ በትግራይ ሰዎች ላይ ይፈጸም ነበር ያሉትን እንዳስታወሳቸው በመግለጽ ታሪክ ራሱን እየደገመ ነው ሲሉ ተችተዋል። እርሳቸው ብቻ የገጠማቸው እንደሆን የተጠየቁት አስተያየት ሰጪ ሌሎች በርካታ ትግርኛ ተናጋሪዎችም ሲስተጓጉሉ አይቻለው ነው ያሉት። ከቦሌ ዓለም አቀፍ አውሮፕላን ጣቢያ የሚገኘውን የኢሚግሬሽን አገልግሎትና ሌሎች የሚመለከታቸውን አካላት ማብራሪያ ለማግኘት ዘገባውን ያጠናቀረው ባልደረባችን ገብረ ገብረ መድን ያደረገው ጥረት ለጊዜው አልተሳካም። በሌላም በኩል የትግራይ ተወላጅ የሆኑ የመከላከያ ሰራዊትና የፌዴራል ፖሊስ አባላት ትጥቅ ፈተው ከቤታቸው እንዲቀመጡ የተነገራቸው መሆኑን ስማቸውን መግለጽ ያልፈለጉ አንድ አዲስ አበባ ከተማ የሚሰሩ ኮሎኔልና ቢሾፍቱ የሚገኙ አንድ ሌላ ሻለቃ ለአሜሪካ ድምጽ ገልጠዋል። ጉዳዩ ላይ ከመከላከያ ሰራዊትና ከፌደራል ፖሊስ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። የትግርኛ ቋንቋ አገልግሎት ባልደረባችን ገብረ ገብረ መድን ነው ዘገባውን ያጠናቀረው።
በቀጣዮቹ ቅንብሮች ትኩረታችን የዩናይትድ ስቴትስ ምርጫ ይሆናል። ትውልደ ኢትዮጵያው የከተማ ምክር ቤት ተመራጭ እንግዳችን ናቸው። ኦባላ ኦባላ በሚኒሶታ ግዛት ኦስቲን ከተማ ምክር ቤት አባል ለመሆን ተወዳድሮ ያሸነፈ ትውልደ ኢትዮጵያዊ ነው። ገና የአሜሪካ ዜግነቱን ባገኘ በአመቱ ለዚህ ድል የበቃው የ27 ዓመት ወጣት እዚህ ከመድረሱ በፊት ብዙ ውጣ ውረዶችን አይቷል። በኦስቲን ግዛት ታሪክ ለየት ያለው ድሉ ለብዙ ስደተኞች ተስፋ እንደሚፈነጥቅም ይናገራል። ከኦስቲን ከተማ ምክር ቤት አባል ኦባላ ኦባላ ጋር አጭር ቆይታ ያደረገው ሀብታሙ ስዩም ቀጣዩን ዘገባ አሰናድቷል።
በሚኒሶታ ግዛት የምትገኘው ኦስቲን ከተማ ምክር ቤት አዲስ ታሪክ ከሰሞኑ መዝግቧል። ለቀጣይ 4 ዓመታት ከተማዋን ከሚያገለግሉ አዳዲስ የምክር ቤት ተመራጮች መካከል አንዱ ትኩረትን ስቧል።
ከ50 ዓመታት በኋላ ለመጀመሪያ ጊዜ የኦስቲን ከተማ የመጀመሪያውን ስደተኛ የመጀመሪያውን ትውልደ ኢትዮጵያዊ እኔን መምረጧ የላቀ የደስታ ስሜት ፈጥሮብኛል። አሳካዋለሁ ብዬ ያሰብኩት አልነበረም። ሆኖም በእግዚአብሔር ድጋፍና በታታሪነት ቀጠልኩበት።
የብዙዎች መነጋገሪያ ከሆነው የሰሞኑ ድል በፊት የ27 ዓመቱ ኦባላ ኦባላ ፈታኝ ምዕራፎችን አካሏል።
Originally, I was born in Ethiopia, and after
ኢትዮጵያ ውስጥ ነው የተወለድኩት። እንደ አውሮፓ አቆጣጠር በ2003 ኢትዮጵያ ውስጥ በጋምቤላ የዘር ማጥፋት ሲፈጸም እኔና ቤተሰቦቼ ወደ ደቡብ ሱዳን ተሰደድን። ከሶስት ሳምንታት በኋላ ደግሞ ወደ ኬንያ አቀናን። ኬንያ ውስጥ በሚገኝ ስደተኞች ጣቢያ ወደ 10 ዓመት ለሚጠጋ ጊዜ ኖረናል።
ኦባላ ኦባላ ከኬንያ ስደተኞች ጣቢያ ወደ ዩናይትድ ስቴትስ የመጣው የዛሬ 7 ዓመት ነበረ። የዛሬ ዓመት ደግሞ የዩናይትድ ስቴትስ ዜግነትን አግኝቷል። ከአምስት ዓመት ወዲህ የኖረባት ኦስቲን ከተማ ምክር ቤት አባል ለመሆን ከመወዳደሩ በፊት በማህበረሰብ አገዝ ስራዎች ውስጥ ንቁ ተሳታፊ እንደነበረ ያውሳል።
ወደ ፖለቲካው ዓለም ከመሳቤ በፊት በሲቪክ እንቅስቃሴዎች ውስጥ ንቁ ተሳታፊ ነበርኩ። ሁልጊዜም ሰዎችን መርዳት እፈልጋለሁ። ይህ ስሜቴ የጀመረው ትምህርት ቤት በነበርኩበት ጊዜ ነው። በሁለተኛ ደረጃ ትምህርት ቤት፣ በኮሌጅ እና በስራ ህይወቴም ውስጥ ቀጥሏል። በብዙ ተግባራት ላይ እሳተፍ ነበር። ትምህርቴን ከጨረስኩ በኋላ ወደ ኦስተን ከተማ ተዘዋወርኩ። እዚያም እንደደረስኩ በማህበረሰብ ስራዎች ውስጥ መሳተፍ ጀመርኩ። ወደዚች ከተማ ከመጣሁ በኋላ ያደረግኩት የመጀመሪያው ነገር ወደ ከንቲባው ቢሮ በማምራት ለማህበረሰቡ ላደርግ የምችለው ነገር ካለ መጠየቅ ነበር። ከንቲባው በእጅጉ ነበር የተደነቀው። ከዚያ በኋላ በማህበረሰባዊ ስራዎች ውስጥ ንቁ ተሳታፊ ሆኜ ቆይቻለሁ። በዚህ ምክንያት ነው ዛሬ የደረስኩበት ደረጃ ላይ የተገኘሁት።
በወጣትነት እድሜው ለትልቅ ኃላፊነት የበቃው ኦባላ ኦባላ የእሱ ስኬት ለተቀረው የአፍሪካ ስደተኞች ማህበረሰብ መማሪያ እንዲሆን እንደሚሻ ይናገራል። የእሱ መንገድ ለብዙሃን የብርታት ምንጭ ይሆን ዘንድ ደጋግሞ ያስገነዝባል።
Well, this is a message that I'm sending out to every immigrant, every refugee, those who are in diaspora.
ለማናቸውም ስደተኞችና ፍልሰተኞች የዳያስፖራ ማህበረሰብ አባላት የማስተላልፈው መልእክት ቢኖር ዩናይትድ ስቴትስ አሁንም ድረስ የመልካም እድሎች መገኛ ምድር ናት። ወደ አሜሪካ በጥሩ ራዕይ ግብ ሰንቃችሁ ከመጣችሁ የአሜሪካ ህልም የሚሰኘውን ታሳካላችሁ። የአሜሪካ ህልም አሁንም በህይወት አለ። ሆኖም ግን እንዲሁ በነጻ አይመጣም። ከምቾት ቀጠናችሁ ወጣችሁ በትጋት መስራት ይተበቀባችኋል። ከልማችሁ ከመያሰናክሏችሁ ነገሮች መራቅ ይተበቀባችኋል። በአቋራጭ ሁሉንም አይነት ህልም ማሳካት አትችሉም። ትክክለኛው መንገድ ከተከተላችሁ ግን ካሰባችሁበት ትደርሳላችሁ። ይሄ ለሁሉም አፍሪካዊ ወጣት ወንድሞቼና እህቶቼ በተለይም ደግሞ ለኢትዮጵያውያን ማህበረሰብ የሚሆን ነው። በአሜሪካ ለሚኖሩትም ጋምቤላ ውስጥ አሊያም ኬንያ ውስጥ በስደተኛ ጣቢያ ውስጥ ለሚኖሩትም ጭምር ነው።
anything no matter where you come from
እንደተባበሩት መንግስታት የስደተኞች ድርጅት ሪፖርት በአለም ላይ ከሚገኙ ስደተኞች መካከል ከአራቱ መካከል አንዱ ከሳህራ በታች ባሉ ሀገራት ውስጥ ተጠግቶ ይኖራል። ኢትዮጵያና ኬንያን የመሰሉ ሀገራት በሚሊዮኖች የሚቆጠሩ ስደተኞችን አስጠግተዋል። የስደተኞች ኑሮ በፈተና የተሞላ ነው። በመሰለ ህይወት ውስጥ ያለፈው ኦባላ ይሄ ቀን አላፊ ነው ይላል።
Refugee is just a condition that you are in for temporary. You know, refugee is not something that you can leave.
ስደተኝነት ለተወሰነ ጊዜ የምትቆዩበት ሁኔታ እንጂ ዘላለማዊ አይደለም። ለነሱ ያለኝ ብቸኛ መልእክት ተስፋ ማድረጋቸውን እንዲቀጥሉ፣ የትም ቦታ ቢሆኑ ተስፋ እንዳይቆርጡ ነው። አንድ ቀን ካላችሁበት ቦታ ለቃችሁ የተሻለ ስፍራ ላይ ትገኛላችሁ። በአሜሪካ፣ አውሮፓ፣ በአውስትራሊያ፣ በእንግሊዝ ለናንተ የሚሆን ስፍራ አለ። ጊዜ ይፈጃል። ተስፋ ሳትቆርጡ ግን ታግሳችሁ መጠበቅ አለባችሁ።
You are in British, there's still a place for you, but waiting for those opportunity to come, it will take time.
የኦስቲን ከተማ ምክር ቤት አባል ኦባላ ኦባላ ከፊቱ አራት የሥራ ዓመታት ይጠብቁታል። እኔን ዓመታት የከተማዋን ነዋሪዎች ችግር ለመፍታት እንደሚያውላቸውም ይናገራል።
My next 4 years plan is tackling the issue that affecting the people of Austin here, like housing.
የቀጣይ 4 ዓመታት እቅዴ የኦስትን ከተማ ነዋሪዎች የገጠማቸው ያሉ የቤት ችግሮችን የመሳሰሉትን መፍታት ነው። ተጨማሪ መኖሪያ ስፍራዎች መገንባት አለባቸው። የተለያየ ባህል ያላቸው ማህበረሰቦች ቁጥር እያደገ ነው። በስራ ምክንያት ስደተኞች፣ ፍልሰተኞች ብሎም በዚያ ሀገር የተወለዱ ሰዎች ከተለያዩ የአገሪቱ ክፍሎች ወደ ኦስትን ከተማ ለመምጣት እቅድ አላቸው። ስለዚህ የመጀመሪያው እቅዴ ተጨማሪ ቤቶች እንዲገነቡ ማበረታታት ነው። በሁለተኛ ደረጃ በኦስትን ከተማ የህፃናት የቀን መዋያ እንዲኖር ለማድረግ እጥራለሁ። የልጆች መዋያ ከሌለ አንድ ሰው ወደ ስራ ለመሄድም ሆነ ለማግኘት ይቸግረዋል። ይቺን ውብ ከተማ ከየትኛውም ስፍራ የመጣ ሰው ከቻይናም ይሁን ከኢትዮጵያ ከኤርትራም ሆነ ከደቡብ ሱዳን የበለጠ በወዳጅነት የምትቀበል እንድትሆንም እፈልጋለሁ። ይሄ ትልቁ ህልሜ ነው። ሌላው ቅዴ ስደተኞች አሜሪካ ውስጥ ያለንን ስም መቀየር ነው። ስደተኞች ወደ አሜሪካ በሚመጡበት ጊዜ ጥሩ ነገሮችን አይሰሩም። ለማዳረስ የሞከርኩት ያለሁት መልእክት ስደተኞች እዚህ ሀገር እድገት ክፍል መሆናቸውን ነው። ካለ ስደተኞች አሜሪካ በቅጡ መንቀሳቀስ አትችልም። ይቺ ሀገር የስደተኞች ምድር ናት። የእያንዳንዱ ሰው ህልምም ሆነ ህይወት ዋጋ አለው።
Development of this country. Without refugees, America could not function, or without immigrants.
ኦባላ ኦባላን የመሰሉት ለድል መብቃታቸው በሚኔሶታ ግዛት ውስጥ ያሉ ስደተኞችን እየጨመረ የመጣ ተጽዕኖ ፈጣሪነት ጠቋሚ አድርገው የሚመለከቱት ጥቂት አይደሉም። ከዚህ በላይ ግን በመታገስና በትጋት የማይደረስ ህልም እንደሌለ አብነት ከተፈለገ ኦባላ ኦባላን የሚጠቅሱ በርካቶች ይመስላሉ።
ሀብታሙንና እንግዳውን እናመሰግናለን። ክቡራትና ክቡራን የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የቅዳሜ ምሽት ዝግጅት ነው። በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ልታደምጡን ትችላላችሁ። የማስተናግዳችሁ ቆንጂት ታዬ ነኝ። የምሽቱ ዋና አዘጋጅ ትዝታ በላቸው ነች። የዌብ እና ማህበራዊ መገናኛ ፕሮዲውሰራችን አበባየው ገበያው፣ የአየር ስርጭቱን ቅንብር የያዘው ደግሞ ንጉሱ ታምሬ ነው። እስከ 4 ሰዓት ድረስ ከእናንተ ጋር እናመሻለን። አብራችሁን እንድትቆዩ በድጋሚ እንጋብዛለን። የዩናይትድ ስቴትስ ምርጫ የቀጣዩ ውይይት ርዕስ ይሆናል። አብራችሁን ቆዩ። የዩናይትድ ስቴትስ ምርጫ ቢጠናቀቅም የምርጫ በኋላ ጓዙ ግን ያበቃ አይመስልም። በምርጫው ምሽት አሻቅበው የነበሩ የፕሬዝደንቱን ጎራ ያነቃቁ ቁጥሮች አሁን በየቀኑና በየሰዓቱ እየተሸረሸሩ መጥተዋል። በአንጻሩ ደግሞ ቁልፍ በሚባሉት የትንቅንቅ ግዛቶች ውስጥ ቁጥሮቻቸው እያሻቀቡ የመጡት የጆ ባይደን ጎራ መነቃቃቱ እየጨመረ ቤተ መንግስቱን ለመረከብ እያኮበኮበ ይታያል። እንዲያውም ዲሞክራቱ እጩ ትናንት ምሽት ላይ ለሀገሪቱ መኖሪያቸውን በሚገኝባት ዴላዌር ላይ ንግግር አድርገው ነበር። ድምጾች በገፍ ተዘርፍ ያለው መራጮቻችን እንዲሸማቀቁ ተደርጓል የሚለው የትራምፕ ዘመቻ ክሶችን እየመሰረተ ነው። በአስሮች የሚቆጠሩ ዶሴዎችን ለመክፈትም እየተዘጋጀ ነው። የዚህን የምርጫ ጊዜ መጠናቀቅ ሰው በጉጉት እየጠበቀ ነው። ለመሆኑ ዩናይትድ ስቴትስ ውስጥ ምን እየሆነ ነው? እንዲተነትኑልን አንድ ሪፐብሊካንና አንድ ዲሞክራቲክ ትውልደ ኢትዮጵያ አሜሪካውያንን ጋብዘናል። ሁኔታዎች በፍጥነት እየተለዋወጡ ባሉበት ሁኔታ ይህ ውይይት የተካሄደው ትናንት እንደነበር ማሳሰብ እንወዳለን። ሁለቱም የተመዘገቡ የየፓርቲያቸው አባላት ናቸው። ሶሎሞን አባተ ነው ያነጋገራቸው። እንግዶቹ ራሳቸውን ያስተዋውቃሉ።
እኔ መሐመድ አባ ጀበል ታሂሮ እባላለሁ። ዳላስ የምኖረው የኢኮኖሚክስ መምህር ነኝ። የፖለቲካ ዝንባሌ በፊት ብዙ ሰው ያስታውሳል፣ በ2014 ለአሜሪካን ሴኔት ተወዳድሬ ነበር። ያኔ እንደ ኢንዲፐንደንት ነው ነበር የተወዳደርኩት። ከዛ በኋላ ግን ሬጅስተርድ ዴሞክራት ሆኛለሁ። ሰለሞን
አመሰግናለሁ። ፕሮፌሰር መሐመድ አባ ጀበል ጣሂሮ፣ ወደ አቶ ላባን ደግሞ መለስ ልበል እስቲ።
ቴንክ ዩ አቶ ሶሎሞን። ላባን የማነ እባላለሁ። እኔ ለግሌ ነው የምሰራው እና የሪፐብሊካን ፓርቲ ደጋፊ ነው።
ደጋፊ ኖት ወይስ አባል ኖት?
አባልም ነኝ።
አመሰግናለሁ ሁለታችሁንም። ወደ አጀንዳችን እናልፋለን። ፕሮፌሰር መሐመድ
አመሰግናለሁ። ሰለሞን፣ እኔ በጣም የገረመኝ ነገር የአሜሪካን ህዝብ ጫጫታውን የዲሞክራቱንም የሪፐብሊካኑንም ትቶ እንደዚህ በነቂስ ወጥቶ ድምፅ መስጠቱ በጣም የሚያስገርምና እዚህ ሀገር በመኖሬ የሚያኮራኝ ነገር አንዱ እሱ ነው። ሰለሞን፣
አቶ ላባን እርሶስ የሚሉት ነገር አለ ባጭሩ እንደው ለመንደርደሪያ የሚሆን?
ወይል በዚህ የአሜሪካ ምርጫ የሚያስደስት ሁኔታ ያው እንደ 4 ዓመት በፊት ሚዲያ ብሎ የተናግሮ የነበረ እንደከሸፈ ነው የታየው።
ትራምፕ በዚህ ሰዓት እዚህ ሁኔታ ይሆናል ብሎ አላሰቡም። አሁን ግን ለማሸነፉ እድሉም እየተጠናከረ ሲሄድበት ሁኔታ ስላለ በዚህ ይደሰታሉ ማለት ነው።
ለመሆኑ ምንድን ነው እየሆነ ያለው? ምርጫው ማክሰኞ ተሰጠ፣ ኖቬምበር 3 ወይም በኢትዮጵያ አቆጣጠር ጥቅምት 24 ጥቅምት 25 ማለዳ ላይ አዲስ አበባ መጠናቀቁን ነው የምናውቀው። እስካሁን ድረስ ግን አላለቀም። ያው እንደምናየው ምንድን ነው እየሆነ ያለው በዩናይትድ ስቴትስ የምርጫ ፖለቲካ ውስጥ? ከፕሮፌሰር መሐመድ ልነሳ።
ታንክ ዩ ሰለሞን። እንግዲህ የአሜሪካን ምርጫ የምርጫ ቀን አለ፣ ያ ኖቬምበር 3 ነበር በዚህ ዓመት። ከምርጫው በፊት ደግሞ ኤርሊ ቮቲንግ የሚሉት ነገር አለ። ሰው በአካል ሄዶ ቮት ማድረግ ይችላል፣ ወይንም የምርጫ ወረቀቱን በፖስታ መላክ ይችላል። እና አሁን የምርጫ ውጤት የዘገየበት ዋናው ምክንያት በፖስታ የተላከው የምርጫ ወረቀት መቆጠር ስላለበት ነው። አሸናፊውን እስካሁን ያላወቅንበት ምክንያት ይሄ ነው ዋናው። ሰለሞን፣
አቶ ላባን
ፕሮፌሰር ያሉት እኔም ጋር አለ ያለው ንግግሩ። ግን አንዳንድ ስቴቶች ምርጫ ኖቬምበር 3 ተካሂዶ ፖስታውም በኖቬምበር 3 መድረስ አለበት ነው የሚሉት። አንዳንድ ስቴቶች ግን ፖስታው ማክሰኞ ኖቬምበር 3 እስከተላከ ጊዜ እንቀበላለን ነው የሚሉት። አሁን አንዳንድ ስቴቶች በሲስተማቸው ዳታቤዝ ያው የፊርማ ምልክት አለ፣ ባሎቱ ሲመጣ በሜል ቼክ ይደረጋል፣ ኮንፈርም ይደረጋል ማለት ነው። ያ ሰውዬ ወይም ሴት እንደመረጠች የሚያስታውቅ ማለት ነው፣ ቬሪፊኬሽን ይባላል። አሁን በፔንሲልቬኒያ ይሄ ችግር ደረሰ ማለት ነው። ለምን ምርጫው ረጅም የሚሄደው ያለው ኖቬምበር 3 የነበረ ያው እስከ ኖቬምበር 10-11 ሊቀጥል ይችላል ነው የሚለው ይባለዋል። ደብዳቤው እስከደረሰ ጊዜ መቀጠር አለበት ተባለ። እሱም እንዳይበቃ ሁለተኛው ቬሪፊኬሽን የሚባል ነገር የለም፣
ማረጋገጥ ማለት ነው።
አዎ፣ ምንም ማምል የምታረጋግጥበት የለምና አሁን ይሄ ሁሉ ኮርት መሄድ አለበት። ለአንዴና ሁሌ ሶሉሽን እንዲኖረው ወደ ኮርት ይሄዳልና የትኛው ነው ተቀባይነት ያለው እና የትኛው ተቀባይነት የለውም ይጠየቃል ማለት ነው።
ፕሬዚደንቱ ወጥተው ተጭበርብሯል የማለት ያህል ብዙ ቦታ ላይ የማጭበርበር ስራ ተሰርቷል ብለው ነበር። እርስዎ ይጋራሉ ይህንን የፕሬዚደንቱን ሀሳብ? አቶ ላባን፣ እንደ ሪፐብሊካን
ቬሪ ሲምፕል ነው። በፊላዴልፊያ ዩዥዋሊ በጣም ቀላል ነገር ነው። ፖል ዋቸር ስትሆን ያንተ ደጋፊ እና የዛኛው ፓርቲ ደጋፊ ገብቶ ሲቆጠር ማየት ይችላሉ፣ ኮንፈርም ያደርጋሉ ማለት ነው። እዚህ ጋራ ፊላዴልፊያ የተከለከለበት ሁኔታ ነበር። ባለት ከየት እንደሚመታ ይታወቅ እና ሁሌ ጊዜ ደግሞ ሲመጡ አንድ ፓርቲ ስም ብቻ ነው፣ የአንድ ሰው ስም ብቻ ይዞ ነው የሚመጡ የሚገኙ። ባለት ቬሪ ስትሬንጅ የሆነ ነገር ነው። በአሜሪካ እንዲያም የሚያሳፍር ነገር ነው። ይሄ ራሱ የቻለ ለአሜሪካ ምርጫ ዲሌጂቲማይዝ የሚያደርግ ነው።
ዲሌጂቲማይዝ የሚያደርግ ማለት ቅቡልነት የሚያሳጣው ለማለት ነው።
አዎ፣ ተቁብሉና በዓለምም አሜሪካ እኮ ያለው ጥያቄ አሁን በዓለምም ሄዶ ስለሌላ ሰው ምርጫ ምናምን መናገር የማይችልበት ሁኔታ ነው እንጂ ሁሌ ባለት ሲመጣ እንዴት ብሎ ነው አንድ ሰው ስም ብቻ ይዘው የሚመጣ? ሎስሞላም እንኳ አንዳንዴ ለጆክ ብለኳስ ትንሽ እኳ ለዛኛው እንዳትሰጥ በቃ ይሄ ቢግ ጆክ ቀልድ ነው የሚካሄደው ያለው ማለት ነው። እና አሁን ይሄ ኮርት ግዴታ መፍታት አለበት የአሜሪካ ሕዝብ እምነት እንዳያጣ በሲስተሙ ማለት ነው።
ፕሮፌሰር መሐመድ እርሶስ ምን ይላሉ በዚህ ጉዳይ ላይ?
ወይ ሁሉም ስቴቶች ሰለሞን፣ የምርጫው ወረቀት በምርጫው ቀን እስከተላከበት ጊዜ ድረስ ይቆጠራል ይላሉ። ፖስት ማርክ መሆን ያለበት ኖቬምበር 3 ነው። ከዛ በኋላ ከተላከ አይሆንም፣ ግን ኖቬምበር 3 ላይ ፖስት ማርክ ከሆነ ይቆጠራል። አንደኛው እሱ ነው። ሁለተኛው ደግሞ አሁን አቶ ለባን ያሉት አሊጌሽን ነው፣ ወንጀል ነው እንጂ
ክስ ነው
እንጂ ተጨባጭ መረጃ ያለው ነገር የለም። አሜሪካ ውስጥ ምርጫን የሚያካሄደው ስቴት ነው፣ በየስቴቱ ነው። እና ለምሳሌ አሁን ጆርጂያ እንደዛ አይነት ክስ ነበር፣ ግን የጆርጂያው ገቨርነር ገዢ ሪፐብሊካን ነው። ሴክሬታሪ ኦፍ ስቴት ውጤቱን ትክክል ነው ብሎ ፊርማ የሚመታበት ማለት ነው። ሁለቱም ወጥተው ምንም ነገር የለም እስካሁን ትክክል ነው ብለው ተናገሩ ትናንትና። ክስ አለ። ፖለቲከኞች እንደዚህ አይነት ነገር ያደርጋሉ። በ2000 አልጎር እና ጆርጅ ደብሊው ቡሽ እንደዚህ አይነት የተራዘመ ምርጫ ነበር። ያኔም እንደዚህ አይነት ክስ ነበር። ያኔ ደግሞ ከሳሹ ሁለቱም ነበሩ። አሜሪካ ውስጥ የተሸነፈው ሁልጊዜ እንደዚህ አይነት ክስ ያቀርባል። ይሄ ያልተለመደ ነገር አይደለም። ግን አሜሪካ ውስጥ ያው መረጃ ነው፣ ሊከሱ ይችላል። የሚከሱ ይመስለኛል፣ ግን ብዙም በክስ የሚቀየር ነገር ያለ አይመስለኝም ሰለሞን።
እንደምናየው በዚህ ምርጫ ላይ በመጀመሪያው ቀን እና ቀጥሎም ባለው ቀን አጋማሽ ድረስ ማለት ይቻላል ፕሬዚደንቱ በከፍ ከፍተኛ ሁኔታ እየመሩ የነበሩባቸው አካባቢዎች ወደ ባይደን ማዘንበላቸውም ይመስለኛል እንዲህ አይነቱን ሁኔታ የፈጠረውና በዚህ ጉዳይ ላይ የአሜሪካ ሕዝብ ምናልባት ውዥንብር ውስጥ እንዲገባ የተደረገበት ሁኔታ የለም በእናንተ እምነት? አቶ ላባን
ወይል በፊትም ተነግሮ የነበረ ይሄ የሜል ኢን ባሌት የሚባል ነገር በጣም አስቸጋሪ ነው። ስለዚህ አሁን አንዳንድ ስቴቶች አሉ ልምድ ያላቸው ኦሬዲ በቀላሉ ሃንድል ማድረግ የሚችሉት ማለት ነው። በብዛቱ ስቴቶቹ ግን ክልሎቹ ማለት ነው ይሄን አይነት ልምድ አልነበራቸው። ስለዚህ ከየት ነው የሚመጣው? እንዴት ነው የሚመጣው? ማን ነው ቬሪፋይ የሚያደርገው? ይሄ የሚያውቀው ሰው የለም። አሁን ያ ነው ችግሩ። ስለዚህ አሁን አንዳንድ ስቴ አንዳንድ አካባቢ ቶሎ ብሎ ይቆጥራል፣ አንዳንድ አካባቢ ደግሞ ስሎው ይቆጥራል ማለት ነው። አሁን ያለው ንግግሩ በዚህ ላይ ደግሞ መጭበርበር ይጨመርበታል ማለት ነው። ስለዚህ አስቸጋሪ ሁኔታ ተፈጠረ ማለት ነው። ይሄ ደግሞ በፕራይመሪ ጊዜ በብዙ አካባቢ ኦሬዲ ታይቶ የነበረ ችግር ነው፣ ሊስተካከል የማይችልበት ችግር ነው። ደግሞ ግን በኮሮና አሳቦ ነው ይሄ ሁሉ ነገር የተደረገው። አት ዲ ኤንድ ኦፍ ዘ ዴይ አሁን ባላንሱ ሁኔታው አስቸጋሪ ሁኔታ ገባች ማለት ነው አገሪቱ።
ዩናይትድ ስቴትስ መቼም ተፈጥሮዋ ሁሉም ነገር ላይ በምርጫ ዴሞክራሲ ላይ የተመረኮዘ ነው። በምጣኔ ሀብቱ ማለቴ አይደለም፣ እንደ መንግስት እንደ ፖለቲካ ስርዓት ማለቴ ነው። እና ይህንን ያህል ልምድ ያላት ሀገር በየሁለት ዓመቱ ምርጫ የምታደርግ አስፈላጊም ሲሆን በየጣልቃው የማሟያ ምርጫዎችን እያደረገች የኖረች ሀገር እንዴት ነው ማን እንደሚያረጋግጥ አይታወቅም ማለት የሚቻለው? ወይም ደግሞ ይህንን ስርዓት እንዴት መምራት እንደሚቻል ውዥንብር ውስጥ መግባት የተቻለው አሜሪካን በምታክል የዓለም ምሳሌ በሆነች ሀገር?
50 ክልል ነው ያለው እዚህ። አሁን በ2000 እንደ ፕሮፌሰር እንዳሉት በፍሎሪዳ ችግር ነበረ። የፍሎሪዳ ከዛ የነበረ አስተዳዳሪ እርምጃ ወሰደ። አሁን ፍሎሪዳ ይሄ ችግር አስተካክሎ ማለት ነው። አሁን ፍሎሪዳ እንዳያችሁ ትልቅ ስቴት ነው፣ ዳይቨርስ ነው፣ ግን ፈጥኖ ሪፖርቱ አሳየ ማለት ነው። ቴክሳስ ትልቅ ስቴት ነው፣ ቴክሳስ ፈጥኖ ሪፖርት አድርጎ ቴክሳስ እንዲያም ሬከርድ ነው ያሳየው። አሁን ያለው ችግሩ ካስተዋላችሁ ዴሞክራት ራን የሚያደርጓቸው ስቴቶች ናቸው ችግሩ። ፔንሲልቬኒያ ችግር ነው፣ ሚሽገን ችግር ነው፣ ዊስካንሰን ችግር ነው። ለምንድን ነው ይሄ ሲስተም ሊስተካከል ያልተፈለገ ማለት ነው?
ጆርጂያ በሪፐብሊካኖች ነው የምትመራው።
አዎ፣ ጆርጂያ ግን የጆርጂያ ችግር እኮ ገና አልታወቅም። ጆርጂያ እኳ ችግር ላይ የለች። ጆርጂያ አሁን ለተወሰነ ጊዜ ገና የሚሊታሪ ባለትም ሊቆጠር ነው ኦቨርሲ የመጣ ባለት ሊቆጠር ነው። ገና ሁኔታው አላለቀም። ስለዚህ እነሱ የሚሉት ያለው ግን በፔንሲልቬኒያ ችግር አለ፣ ችግር አለ።
ፕሮፌሰር መሐመድ እርስዎ የሚሉት አለ?
እኔ ምርጫ ተጭበረበረ የሚለውን ዊዝ ኦል ዱ ሪስፔክት አልጋራውም ሰለሞን፣ ምክንያቱም መረጃ የለም። በጣም መጠንቀቅ የሚያስፈልግ ይመስለኛል። አንደኛ እሱ ነው። ሁለተኛው ደግሞ አሜሪካ 50 ስቴት ነው ያላት። ከ50ዎቹ 45 ስቴቶች ምንም አይነት ችግር የለም። አምስቱ ኋላ የቀሩት ይህንን ምርጫ ውጤት ስለሚወስኑ ነው ይሄ ክስ የበዛባቸው። ቴክሳስ፣ ኦክላሆማ፣ ካንዛስ፣ ነቫዳ፣ ሳውዝ ዳኮታ፣ እነዚህ ላይ ለምንድን ነው ክስ የሌለው? ለምሳሌ ካሊፎርኒያን ባይደን በብዙ ድምፅ ነው ያሸነፈው። እዛ ክስ ለምን የለም? ተጭበረበረ ማለት እኮ ይቻላል። እዛም ኒውዮርክ እንደዛ፣ ዊስካንሰን፣ ሚኒሶታ ይሄ ተጭበረበረ የሚለው እኔ እዚህ ሀገር ብዙ ምርጫ አይቻለሁ ሰለሞን። ሁልጊዜ ምርጫውን የሚወስኑት ላይ እንደዚህ አይነት ክስ ይበዛል። ይሄ ክስ ምንም አይነት መረጃ የለውም። ፕሬዚደንት ትራምፕ ብዙ ጊዜ ወጥቶ እንደዚህ ይናገራሉ እና መጠንቀቅ በጣም ያስፈልጋል። ገቨርነሩ እና ሴክሬታሪ ኦፍ ስቴት ወጥተው ምንም የተጭበረበረ ድምፅ የለም ብሎ ሲናገሩ እነሱን ማመን ያለብን ይመስለኛል። እኔ መረጃ ካለ በመረጃ ኮርት ሄደው መጋፈጥ ይችላሉ። ግን ምንም አይነት መረጃ በሌለበት ተጭበረበረ የሚባል ነገር አጭበርብሯል ማለት በጣም ትንሽ ይከብዳል እና የአሜሪካንም ዲሞክራሲ ትንሽ መጥፎ ስም የሚሰጠው ነገር ስለሆነ መጠንቀቅ የሚያስፈልግ ይመስለኛል ሰለሞን።
እስቲ
ኮርት እኮ አሉ ኦልሬዲ አፌዴቪት ተሞልቶ እንደተጭበረበረ ኮርቶ ሄዷል። ኦልሬዲ አልሄዱ እንኳ አይደለም፣ ዝም ብሎ አይደለም ክስ የሚያቀርቡ ያለው እሱ ኦልሬዲ ወደ ኮርት ገብቶ ኮርትም እያየው ነው። ስለዚህ ውሸት ሊባል አይችልም። ውሸት አፌደቤት እዚህ ሀገር እንግዲህ የታወቀ ነገር ነው። ቃለ መሃላ አድርገህ ነው ወረቀ የምትፈርመው። እሱም ደግሞ ከዋሸህም ፔናልቲ አለ፣ ቅጣት አለ፣ እስከ መታሰር ማለት ነው። ስለዚህ እነዚህ ሰዎች ፈርሞ ሰጥተዋል። እዛ ቦታ ውስጥ የነበሩ ያዩት ምን እንደሚደረግ እንደነበረ በዛ ምክንያት መክሰስ ተመስርቶ ኦልሬዲ ኮርት ላይ ያለው ሁኔታ ነው። እዚህ እኔ ሰው አላቅም ዋሽቶ ወረቀት ፈርሞ እንደሚቀጣ እያወቀ እንግዲህ ህይወቱ ሪስክ የሚያስገባ እኔ አላቅም።
ክስ እንግዲህ ያው አሊጌሽን ነው። እዚህ ሀገር ክስ ማለት አንድን ነገር መወንጀል ማለት ነው፣ መክሰስ ማለት ነው። መረጃ እስካሁን የለም። ለዛ እኮ ነው አሊጌሽን ነው ያልኩትም፣ ለዛ ነው። መክሰስም ይቻላል፣ ያው አሊጌሽን ነው። መረጃ መጥቶ ፍርድ ቤቱ እስኪወሰንልህ ጊዜ ድረስ ያው አሊጌሽን ነው።
ስለዚህ የፍርድ ቤት ውሳኔ ነው ተጭበርብሯል አልተጭበረበረም መባሉን የሚያረጋግጠው ነው እያሉ ያሉት።
በትክክል ነው። እሱ አይደለም ተጭበርብሮ አልተጭበረበረ ሳይሆን ተጭበርብሮ ካለ ሬሜዲ መኖር አለበት፣ ፍትህ መስጠት አለበት ማለት ነው። ስለዚህ አንዳንዱ ባለት የተቆጠሩ ከዛ መውጣት አለባቸው ማለት ነው።
እስቲ
ከተወጣ ሊዲ ይቀይራል።
አሁን ካለበት ሁኔታ እንዴት ነው የሚወጣው? ልጠይቃችሁ ሁለታችሁንም። እየተቃረቡ ነው ብዙዎቹ ስቴቶች፣ አሁን የቀሩት ውጤት ወደ መናገር እየተቃረቡ ይመስላል። ጆርጂያን ብንመለከት፣ አሪዞናን ብንመለከት፣ ፔንሲልቬኒያን ብንመለከት፣ ኔቫዳን ብንመለከት እየቀረቡ ይመስላል በጣም ውጤቱን ለማወጅ። ምንድን ነው የሚሆነው ይሄ ውጤት ከታወጀ በኋላ?
ውጤቱ ማወጅ ቀላል ነው፣ ሰርቲፊኬሽኑ ነው። ይህ ኮርት የሚሄዱ ያሉት እኳ ውጤቱ እንደ አሁን ዊስካንሰን ውጤቱ ወሰነ፣ አወጀ። አሁን እንደ አዲስ ይቀጠር ተባለ፣ እንደ አዲስ ደግሞ መቆጠር ይጀመራል ማለት ነው። አሁን ሰርቲፋይድ እንዳይሆን ነው ወደ ኮርት የሚሄዱት ያሉት ማለት ነው። ሰርቲፊኬሽን ከተደረገ ሌላ ንግግር ነው። አሁን ለሱ ተብሎ ነው ወደ ኮርት የሚሄደው ያለው ማለት ነው።
ፕሮፌሰር መሐመድ ምን ያስባሉ እርስዎስ? ምንድን ነው የሚፈጠረው ከዚህ በኋላ?
እስካሁን ውጤታቸውን ያልገለጹት ያላወጁት አምስት ስቴቶች ናቸው ሰለሞን፣ አላስካ፣ ፐንስልቬኒያ፣ ጆርጂያ፣ ኖርት ካሮላይና እና ነቫዳ ናቸው። ፕሬዚዳንት ትራምፕ 214 ኤሌክቶራል ቮት ነው ያላቸው አሁን። ባይደን 264። ባይደን አንድ ስቴት ብቻ ነው የሚፈልገው ከዚህ በኋላ። ነቫዳን ካሸነፈ የሚቀጥለው ፕሬዚደንት እሱ ይሆናል። ጆርጂያን፣ ኖርት ካሮላይናን፣ ፐንስልቬኒያን አንድ ስቴት ብቻ ነው የሚፈልገው። አላስካ ለማንም ውጤት ወሳኝ አይደለችም፣ ሶስት ኤሌክቶራል ቮት ብቻ ስላላት። ኦኬ፣ ከአምስቱ ውስጥ ፕሬዚደንት ትራምፕ ኖርት ካሮላይና ውስጥ ብቻ ነው እስካሁን እና አላስካን እየመሩ ናቸው። አምስቱን ማሸነፍ አለባቸው ፕሬዚደንት ሆነው ለመቀጠል። ነቫዳን፣ ፐንስልቬኒያን፣ ኖርት ካሮላይናን፣ ጆርጂያን እና ፐንስልቬኒያን አምስቱንም ካላሸነፉ ፕሬዚደንት ሆነው አይቀጥሉም። ባይደን አንድ ብቻ ነው ፈልገው አሁን። ነቫዳን ካሸነፈ ፕሬዚደንት ይሆናል። ፐንስልቬኒያን ካሸነፈ ፕሬዚደንት ይሆናል። ጆርጂያን ካሸነፈ ፕሬዚደንት ይሆናል። በሶስቱም ስቴቶች ባይደን ነው እየመራ ያለው እና ፕሬዚደንት ትራምፕ በጣም አስቸጋሪ መንገድ ነው ያላቸው እና በእኔ ግምት አሁን ጆርጂያ ለምሳሌ በ1097 ድምፅ ባይደን እየመራ ነው። 99% ውጤቱ ተነግሯል እና አፒል ባትል ነው ለፕሬዚደንት ትራምፕ። የአምስትን ስቴት ውጤት በክስ መቀየር በጣም በጣም አስቸጋሪ ነው እና በጣም አፒል ባትል ነው ያላቸው እና እኔ እንደሚመስለኝ ዛሬ ወይ ነገ ምናልባትም ዛሬ አሸናፊውን የምናውቅ ይመስለኛል። ይሄ ማለት አቶ ለባን እንዳሉት ሰርቲፋይ ይሆናል ማለቴ ሳይሆን ውጤቱ ይታወቃል። ያው ሰርቲፋይ የሚያደርገው ስቴት ነው። ምናልባትም አሜሪካን ሱፕሪም ኮርት ሄደው እንደገና ይቆጠር ሊባል ይችላል። ጠቅላይ ፍርድ ቤት እንደገና ይቆጠር ማለት ይችላል። ግን የምርጫውን ውጤት መገልበጥ ወይም መቀልበስ አይችልም። ይሄ የህዝብ ውሳኔ ነው እና ያም ቢሆን አሁን እንደማየው ነቫዳ፣ ፐንስልቬኒያ፣ ጆርጂያ በሶስቱ ባይደን እየመራ ነው እና ሶስቱንም ካሸነፈ እሱ አንድ ብቻ ነው የፈልገው እና የሶስቱን ውጤት በክስ መቀየር በጣም በጣም አስቸጋሪ ነው።
የህዝብ አስተያየት ግምገማ የሚባል ዩናይትድ ስቴትስ ውስጥ ከየምርጫው ጋር ተያይዞ ወይም በሌሎችም ጉዳይ ላይ በየወቅቱ የሚነሱ የግምገማ ውጤቶች አሉ። ለመሆኑ ታምኗቸዋላችሁ እናንተ? አቶ ላባን
ወይል እንደ ፕሮፌሽን ከሞተ ቆይተዋል። ለምን 2016ም ትልቅ ስህተት አድርጎ የነበሩ አሁንም በዚህ ምርጫ ምንም ተሳስተው ነው ያሉት። ግን እኔ ፎር ኤግዛምፕል አሁን ፕሮፌሰር ያሉት እኔ አልስማማ። ይሄ አንድ ስቴት ብቻ ነው የቀረው። አንድ ስቴት የቀረው ማን ነው ያለው? ሚዲያ ስላለው በቃ እሱ ተቀባይነት አለው ማለት አይደለም። ሚሽገን ገና ክስ ላይ ነው ያለው። ዊስካንሰን ገና ክስ ላይ ነው ያለው። ፔንሲልቬኒያ ገና እየቆጠረ ነው። ጆርጂያ ገና ሌላ ባለት የሚገቡ አሉ። ገና ያልተቆጠሩ አብሰንቲ ባለት የወታደር አሉ። እና እኛም መጀመሪያ ትራምፕ የመረጥ ነው በዛ ምክንያት እሱ ሁኔታው ከስንት ችግር 4 ዓመት ሙሉ ብዙ ነገር አይቶ ያለፈ ስለሆነ አሁንም ግዴታ ተዋክቶ ሁኔታው አስተካክሎ መቀጠል እንዳለበት ያ ስለዚህ ተስፋ የሚያስቆርጥ ሁኔታ አይደለም። እና ሰርቲፊኬሽን ጎር እኳ ለ38 ቀን ነው የሄደው ኬሱ። ገና እኛ 3ኛ ቀን ያለ ነው። ገና ሁኔታው አሁን ነው የጀመረው። ገናም አንዳንድ ስቴቶች እኳ ገና እየቀጠሩ ነው። ኔቫዳ
እስከሚመጣ ሳምንት የምትቆጠር ስቴት ነው። ገና የመኖርም አላለቀም ማለት ነው። እና ገና ነው ፕሮሰሱ። 40 ቀን ሊፈጅ ይችላል። ዛሬ ነገ ይታወቃል። ህልም ነው፣ ተስፋ ጉዞ ነው።
አሁን ፕሮፌሰር መሐመድ እንዳሉት ብዙዎቹ የመገናኛ ብዙሃን እስካሁን ድረስ ያልቀየሩት ቁጥር አለ። 253 ላይ ናቸው ያሉት ባይደን። ፔንሲልቬኒያ ካሸነፉ 273 ይሆናሉ። ተመራጭ ፕሬዚደንት ናቸው። ወይም ሁለቱ ከቀሩት ሌሎች ስቴቶች ሁለቱን ካሸነፉ ተመራጭ ፕሬዚደንት ነው የሚሆኑት። ይሄ ሁኔታ ቢፈጠር እርስዎ እንደ ሪፐብሊካን ፕሬዚደንት ትራምፕ መቀበል የለባቸውም ሽንፈታቸውን ነው የሚሉት?
ኮርት ሄዶ ኮርት የሚገባ ሁኔታ አስተውሎ ካልሆነ በስተቀር በምንም አይነት መቀበል የለበትም። እሱም አይቀበሉም። ለምን? ይሄ 4 ዓመት ሙሉ በስንት ችግር ያለፈ ሰው ነው። አሁን ይሄ ራሱ የቻለ ሮድ ብላክ ነው የሚባለው፣ ግን እንደሚወጣበት የታወቀ ነው። ካልወጣበት ደግሞ ይሄ 4 ዓመት ደግሞ ዲፊካልት ዓመት ይሆናል ለባይደን ማለት ነው።
እስቲ ወደዚህኛው ወደ አነሱት መጨረሻ ላይ ትንሽ ቆየት ብዬ መለሳለሁኝ። ለፕሮፌሰር መሐመድ ደግሞ እድሉን ልስጥ። ከህዝብ አስተያየት ግምገማ ጋር የተያያዙ ሁኔታዎችን አስመልክቶ ምን ይላሉ ፕሮፌሰር?
እኔ ሁለት ችግር ነው የሚታየኝ ሰለሞን፣ በዚህ በህዝብ አስተያየት ግምገማ ላይ አንደኛው ሳምፕሊንግ ባያዝ የሚባል ነገር አለ። በናሙና ውስጥ የመወከል እድል እኩል አይደለም ለሁሉም ሰው ማለት ለሁሉም አመለካከት ማለት ነው። አንደኛው ችግር እሱ ነው፣ ራንደም አይደለም። ሁለተኛው ደግሞ ይሄ ሰልፍ ሪፖርቲንግ የሚባል ነገር አለ። ስልክ ይደውሉልህና ይጠይቁሃል። ብዙ ሰው ለትረምፕ ቮት አደርጋለሁ ማለትን እንደ መጥፎ ነገር ሰው ያየዋል ብሎ ስለሚያምን ሲምፕሊ ይዋሻል። ትልቁ ችግር እሱ ነው። አሁንም በ2016 ያየነው ያንን ነው። ስለዚህ በናሙና ውስጥ ዲሞክራቶች ናቸው በብዛት የተወከሉ እና ናሙናውን ተጠቅመው ሲተነብዩ፣ ለምሳሌ ጆርጂያና ቴክሳስን ውሰድ፣ ፍሎሪዳና ቴክሳስን። ፍሎሪዳን አሁን ባይደን ያሸንፋል ብለው ነበር እስከ መጨረሻው ደቂቃ፣ ግን ፕሬዚደንት ትራምፕ በጣም በቆንጆ ማርጅን በቆንጆ ልዩነት ነው ያሸነፉት። ይሄ እንዴት ሆነ ብለህ ከጠየቅከኝ እነሱ የተጠቀሙት ናሙና አብዛኛው ዲሞክራቶች ናቸው ማለት ነው። ሌላ ግምገማ የለም። አንደኛው እሱ ነው። ቴክሳስም እንደዛ። ቴክሳስ አሁን የሪፐብሊካን ስቴት ነው እና በጣም የተቃረበ ነው ውጤቱ የሚሆነው ብለው ሲነግሩን ነበር፣ ግን የተቃረበ አይደለም። ቴክሳስን በብዙ ማርጅን ነው በብዙ ልዩነት ነው ትረምፕ ያሸነፈው። ሁለተኛው ይሄ ሰልፍ ሪፖርቲንግ ያልኩህ ነገር ነው። ኮንሰርቫቲቮች ወግ አጥባቂዎች ማለት ነው። ወግ አጥባቂነት እንደ መጥፎ ነገር ይታያል ብለው ስለሚያምኑ የመዋሸት ነገር አለ እና ለዛ ነው ይሄ አውትከሙ ናሙናው ከተነበየው በጣም ልዩ ሆኖ ቁጭ ያለው። ለዛ ነው ሰለሞን። ግን እንደዛም ሆኖ ይሄ ሳምፕሊንግ ፖል ሞቷል ማለት አይቻልም። ብዙ ቦታ በትክክል ነው የተነበዩት እና ልክ ፖል ያለውን ነገር ነው የሆነው። ግን ትልልቅ ስቴቶች ተሳስቷል። አሁንም በተለይ ፍሎሪዳ እና ቴክሳስን።
አቶ ላባን የሚጨምሩት ነገር ይኖር ይሆን ወይም የተለየ ሀሳብ ያለት?
አዋይ እንደ ፕሮፌሽን የሞተ ፕሮፌሽን ነው። ለምን መጀመሪያ ነገር ጥያቄ የሚጠየቀው ሰው ብዛት ያስፈልጋል፣ ዳይቨርሲቲ ያስፈልጋል። አንዳንድ ሰው ብዙ ለረጅም ጊዜ ስልክ መቆየት አይፈልግም። ስለዚህ ጥያቄዎቹ ስንት ጥያቄዎቹ መሆኑን መታየት አለበት። እዚህ አሁን በጣም ከባድ ነው። ስፔሻሊ ይሄ ናሽናል የሚባለው ይሄ ናሽናል ፖል ትርጉም የለውም። ካሊፎርኒያና ኒውዮርክ እስኪው ያደረጉታል ቁጥሩ ማለት ነው። ስለዚህ ትርጉም የለውም። ትራምፕ ናሽናል እንደዚህ እየተመራ ነው ስቴት ባይ ስቴት ቢሆን ነው የበለጠ የሚባለው ማለት ነው።
እንደውም እስከ ምርጫ ወረዳ ድረስ የሚሄዱ አሉ። በምርጫ ወረዳ ደረጃ ያለው ሁኔታ እስቲ ቅድም ጠቆም ወዳረጓት ነገር ልምጣ። አቶ ላባን፣ ምናልባት በዚህ ውጤት ወቅት ተሸናፊው ሽንፈቱን ካልተቀበለ በአደባባይ ችግር ሊፈጠር ይችላል የሚል ስጋት አለ። የትኛውም ይሁን ተሸናፊው፣ የትኛውም ይሁን አሸናፊው የተካረሩ ሁኔታዎች ነው ያሉት። ወደ ግጭት ሊገባ ይችላል የሚሉ ጭምጭምታዎች ሁሉ ይሰማሉ። ይሄ አያስጋዎትም አቶ ላባን?
ግጭት የሚያደርጉ ዴሞክራት ብቻ ናቸው። ኦርጋናይዝድ የሆነ የእነሱ ሰው ብቻ ነው ማታ ማታ ወጥቶ ከተማ የሚረብሽ ንብረት የሚያጠፋ እነሱ ናቸው ማለት ነው። እነሱ ምናልባት እረፉ ሊባሉ ይችላል ሊችሉ ይሆናሉ ባይደን ካሸነፈ ብሎ ያስባሉ። ግን ባይደን ካሸነፈ ብዙ ትጥቢት አለ ከሱ እነዛ ሶሻሊስት የሆኑ በዚህ ሀገር የሚያሉት ማለት ነው። ፕሮግሬሲቭ የሆኑ ብዙ ኤክስፔክቴሽን አላቸው። ጤና ሶሻሊስት እንዲሆን፣ ታክሱ ሪቮክ እንዲደረግ፣ የኢንቫይሮንመንታሉ ወደ ነበረበት እንዲመለስ፣ ሁሉ ዴሊቨር ማድረግ የማይችልበት ሁኔታ ነው ያለው አሁን
በሃውስም ቁጥሩም ሽሪንክ አርጓል በሴኔትም ሪፐብሊካን ሞስት ላይክሊ ማንቴን ያርጉታል ተብሏልና ስለዚህ ትራምፕ ማሸነፍ መሸነፍ ሳይሆን አሁን ባይደንም ካሸነፈ አጣቅብቂኝ ውስጥ ነው የሚገባው በዛ ላይ ይሄ ሁሉ እዚህ ሆኖ ከተማ የሚረብሽ የሚያድር ያለው የዋሰን የሚሆነው ማለት ነው ለምን ተስፋ አርጎ ያለው ይሄ ይመጣልና ዴሊቨር ያደርግልኛል ነው በሲስተሙ ደግሞ ዴሊቨር አላረገም ካሸነፈሽ በማኑቨሪንግ ነው የሚያሸንፈው ያለው እንጂ አውትራይት አላሸነፈም ክሊር ፓስ አላሸነፈም ማንዴት የለውም ስለዚህ ሃውስም በቂ ማጆሪቲ ከሌለው ሴኔቱም በቂ ኃይል ከሌለው ምናልባት ካሸነፉ ማለት ነው በአንድ ካሸነፉ የለም ቁጥር ማለት ነው ወይ ደግሞ 49-49 ከሆኑ አንዱ ያኔ ማን ነው ቫይስ ፕሬዚደንቷ ነው የምትሆነው 50-50 ከሆኑ ማለት ነው 51 በሁሉም ነገር ቫይስ ፕሬዚደንቷ መምጣት አለባት ማለት ነው በሁሉም ነገር ስለዚህ ዋናው እንኳን ሙሉ በሙሉ ስዊፕ አልተደረገም ያ ትራምፕ አራት አመት ቢቀጥልም የበለጠ ሁኔታ ይሆናል ለአገሪቱ ለሰራተኛው ማለት ነው ካልሆነ ደግሞ እሱን አትሊስት የነዚህ ጥፋት ማምጣት አስበው የነበሩ በአገሪቱ ሆልድ የሚያረጋቸው አለ ማለት ነው አሁን ሲስተሙስ ሼክ አይደረግም በብዙ
ፕሮፌሰር መሐመድ እርሶ የተመዘገቡ ዲሞክራት ነዎት ምላሽ አለዎት ለአቶ ላባን አባባል
ያ ኮሚኒስት ሶሻሊስት ሚለው ይሄ ሳውንድ ባይት ፖለቲከኞች የሚጠቀሙበት ነው ይሄ ብዙም አይገርምም እኔ ቅድም ያልኩት ነገር ነው ሰለሞን ምንም መረጃ የለም ምርጫ ተጭበረበረ የሚባል ነገር ፎክስ ኒውስ የፕሬዝዳንት ትራምፕ አጋር ነው እንደምናውቀው እና እነሱ አሁን ሲኤንኤን 253 ድምፅ አገኘ ብለው ነው እስካሁን ባይደን ፎክስ ኒውስ 264 ብለው ነው ለዛም አክሩፏል ለፕሬዝዳንት ትራምፕ ምንም መረጃ በሌለበት ምርጫ ተጭበረበረ ምርጫ አንቀበልም ረባሾች ዲሞክራቶች ናቸው ምናምን ማለት እኔ እንግዲህ ነገሮችን ኦብዘርቭ ማረገው ሬጅስተርድ ዲሞክራትም ቢሆን ኦብጀክቲቭሊ ነው እና እንደዛ አይነት ምንም አይነት መረጃ የለም ዲሞክራቶች ከሪፐብሊካኖች የባሱ ረብሸኞች ናቸው ማለትም ሳይንሳዊ አይደለም እና መጠንቀቅ ያስፈልጋል እኔ የምለው ምርጫ ተጭበረበረ የሚባል ነገር ካለ ኮርት ሄደው እዛ ይፋለሙ ግን ፕሬዚደንት ትራምፕ አንድ ስቴት ሰርቲፋይ ያደረገውን ምርጫው ትክክል ነው ሴክሬታሪ ኦፍ ስቴት ካለ መቀበል አለበት ይሄ አሜሪካ ነው አልወርድም አልቀበልም ብሎ ረብሻ ማወጅ ተቀባይነት ያለው አይመስለኝም የአሜሪካን ህዝብ ይህንን የሚቀበል አይመስለኝም
ምናልባት ከማሰናበቴ በፊት የምትሉት ነገር አለ አቶ ላባን
እንግዲህ የኪፕ ደ ፌት ነው ምለው ሁሉም ነገር ከባድ ይመስላል ግን እሷ የሚያስቆርጥ ነገር አይመስለኝም ሁኔታውም እንደሚገባው እንደምናስበው ካልሄደ ማለት ነው አትሊስት ሲስተሙ አልተረበሸም አራት አመት የባይደን ምንም ሳያረግ እንደሚያልፍ ይሆናል ማለት ነው በብዛት በውጭ ግንኙነት ብቻ እንጂ በዚህ የታክሱ የስራው ትራምፕ ኢምፕሊመንት ያደረገው የኢኮኖሚው ምንም ሳይረበሽ ይቀጥላል ማለት ነው
ፕሮፌሰር መሐመድ
በእኔ መጨረሻ ላይ የምለው ሰለሞን ትራምፕ ፕሬዚደንት ሆነው ለአራት አመት የአሜሪካን ኢኮኖሚ በጣም ቆንጆ ነበር ፕሬዚደንት ትራምፕ እድሉም ሲሰጣቸው ያንን ራሳቸውን ዲፌንድ ማድረግ ያልቻሉ ፕሬዚደንት ናቸው እና የምርጫውን ማጣት ወደ ሌላ ሰው ጣት መቀሰር ሳይሆን እኔ የራሳቸው የፕሬዚደንት ትራምፕ ድክመት ይመስለኛል እና ምርጫውን ውጤት መቀበል ያለባቸው ይመስለኛል ሰለሞን
የቻይና ቫይረስ የትራምፕ ጥፋት ሆነ ፕሮፌሰር እንዴ ቻይና ቫይረስ እኮ ዓለም ሙሉ ነው ስታንድ ስቲል አርጎ ያለው እንዴም እኮ የአሜሪካ ኢኮኖሚ ግሮ ያደረገ ነው እንዴት ይሄ እንደ ኢኮኖሚስት ያዩታል እንዴ
አቶ ለባን እኔም ያልኩት በኮሮናም የአሜሪካን ኢኮኖሚ ጥሩ ነው እኔ ኢኮኖሚክስ ነው ማስተምረው ያንን ራሱን ዲፌንድ ማድረግ አልቻሉም እኮ ነው እድሉም ሲሰጣቸው ወደ ሌላ ነገር ይሄዳሉ
ነው ዲፌንድ
ኢኮኖሚ መጥፎ ነው አላልኩም ኢኮኖሚውን ቆንጆውን ኢኮኖሚ ራሱ እስከ ኮሮና እስከመጣበት ጊዜ ድረስ የአሜሪካን ኢኮኖሚ በጣም ቆንጆ ነበር አንኤምፕሎይመንት ስራ ማጣት ከአራት በታች ነበር ያንን ራሱ በደንብ ዲፌንድ ማድረግ አልቻሉ ስለዚህ ስለ ፐሪፈራል ኢሹ ያወሩ ነበር ፕሬዚደንት ትራምፕ እና ለዚህ ምርጫ መሸነፋቸው አንዱም ራሳቸው ናቸው ለለፈልገ ነው
ኖ ይሄ ቋ ዲፌንድ መደረግ ቋ የለበትም ራሱ ሰው ኪሱ ላይ ያለው አስተውሎ ማየት አለበት እንግዲህ ሰው ራሱ በራሱ የኢኮኖሚ ስታቶስ ማየት ካልቻለ ታዲያ ዲፌንድ አርኮ አላረኩም ምን አይነት ለውጥ ያመጣል
እንግዲህ ፖለቲካ አይደለም አቶ ለባ ዲሞክራቶች እኮ ይሄንን ምርጫ ስለ ትራምፕ ራሱ ነው ያረጉት ምርጫው ሬፈረንደሙ ትራምፕ ላይ እንዲሆን ነው ያደረጉትና ሰክሰስፉል የሆኑት የተሳካላቸውም ለዛ ይመስለኛል
ዴሞክራትማ በራሻ ጌት ብሎ ኢምፒች አርጎ ሁሉም ነገር የሚደረግ ሲስተሙ ተጠቅሞ ለማስፈረስ ያላረጉት ነገር የለም። እኔ ደግሞ ተስፋዬ ባይደን ካሸነፈ ይሄ እንዲደርስበት ነው እኔ ተስፋ ማረገው። እድል ካለ ማለት ነው የኡነት ሪፐብሊካን ፓርቲ የሚችሉ ከሆነ እሱም ትራምፕ ያለፈው ማለፍ አለበት ብዬ ነው ማምነው።
አቶ ለባን እርሶ እንደ አንድ ሪፐብሊካን የአንድ የሪፐብሊካን ፕሬዚደንት ወንጀል ሰርቶ እንደሆነ ማወቅ አይፈልጉም?
እንዴ ወንጀል የሰራውማ ዴሞክራቱ ኦባማ እኮ ነው። ሲስተሙ ስቴቢላይዝ አድርጎት
በፍልስፍና ፊሎሶፊካሊ አንድ ፕሬዚደንት ህግን ተጠቅመው የአሜሪካን ኮንግረስ ፕሬዚደንት ትራምፕን ኢምፒች አድርገውታል። ህጋዊ ነው፣ ህግን ተጠቅመው ነው ያደረጉት።
እኔ አሁን ፕሮፌሰር ምንም መጥናት ሳይደረግ እኳ ነው የዩክሬን ከሁን የልጁ እየወጣ ነው 10 ሚሊዮን ዶላር እንደተቀበለ ይሄ እኳ ትራምፕ
ልጨርስልህ አቶ ለባ፣ እኔ አሁን ሬጅስተርድ ዴሞክራት ነኝ። ትራምፕ ካሸነፈ ትራምፕ ወንጀል ሰርቶ ከሆነ ኢምፒች ለምን ተደረገ ብዬ ለሱ አርጊው አላረግ።